ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
አንድ ጊዜም ቢሆን በጦር በምናምን ነገር አይደለም የሚያምነው። የሚያምነው በሰላም
አንዳንዶቻችንም ታክሲ እንነዳ ነበር፣ አንዳንዶቻችንም የመንግስት ስራ እንሰራ ነበር፣ አንዳንዶቻችን የራሳችን ንግድ ነበረን። ሰለሞን ሚያጋ ሲመጣ የሀብት የትልቅ ሰውነት ካባውን አስገምቶ ነው የሚመጣው።
የኔን ማህበር ብቻ ሳይሆን ሌሎች ጋር በመገኘት የሚያረጋቸውን ነገሮች አስተውያለሁ።
እውነትም የእሳቅ ቁንጮ ሆኖ አገኘሁት።
ዛሬ ማታ እንገናኛለን፣ የፍራይዴ ግሩፕ እንገናኛለን። እርታ
በቅርቡ አሜሪካ ውስጥ ባለፉት ነጋዴ የመብቶች ተሟጋችና የበጎ አድራጎት ሰው በአቶ ሰለሞን በቀለ ህይወት ላይ የተሰጡ አስተያየቶችና የተሰሙ ትውስታዎች ናቸው የሰማችኋቸው። የአቶ ሰለሞንን ህይወትና ስራዎች በምሽቱ ዝግጅታችን እንዘከራለን። የፕሮግራሙ ተከታታዮች በጉጉት የምትጠባበቁት ዘወትር በዚህ ሰዓት በደሳለኝ መኮንን ተዘጋጅቶ የሚቀርበው የሙዚቃ ቃናም ሳምንቱ ምርጥ ምርጥ እንግሊዝኛ ዜማዎች ጋር ሊያማሻችሁ በመጠባበቅ ላይ ይገኛል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ ክብራትና ክብራን አድማጮች። ከቅዳሜ ጥር 18 2011 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራሙን ታቀናብርልናለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና እንለፍ። መልካም ምሽት። ላለፉት 5 ቀናት በድሬዳዋ የለት ተለት እንቅስቃሴዎችን አስቆሞ የሰነበተው ተቃውሞ አብቅቶ ዛሬ ከተማይቱ ተረጋግታ መዋሏ ተዘገበ። ያስተዳደሩ ኮሚሽን ጉዳዮች ቢሮ የከተማዋን ጸጥታ የማስከበሩ ስራ ከትላንት አመሻሽ አንስቶ የምስራቅ እዝ ጠቅላይ መምሪያ በበላይነት እንዲመራው መወሰኑን ገልጧል። ያስተዳደሩ ፖሊስ ኮሚሽን በተለይ ለአሜሪካ ድምጽ በሰጠው መግለጫ እንዳመለከተው በተቃውሞ እንቅስቃሴው የተወሰነ ንብረት ከመውደሙና 3 ሰዎች ከመቁሰላቸው ባሻገር ሰላማዊ ነበር ብሏል። ለዝርዝሩ አዲስ ቸኮል ከድሬዳዋ።
የእግዚአብሔር አብ ታቦት ሲገባ ባልታወቁ ሰዎች ድንጋይ መወርወሩን በመቃወም የተጀመረውና መልኩን የቀየረው የድሬዳዋ የተቃውሞ እንቅስቃሴ ዛሬ በ6ኛ ቀኑ መረጋጋት አይቶበታል። ተዘጋግተው የነበሩ መንገዶች ለትራፊክ ክፍት የሆኑ ሲሆን የከተማው ንግድ እንቅስቃሴም የቀድሞ መልኩን ይዟል። እስከ ትላንትና ድረስ የከተማዋን ጸጥታ የማስከበሩ እንቅስቃሴ በአስተዳደሩ ፖሊስና ፌደራል ፖሊስ አቅም ሊረጋገጥ እንዳልተቻለ የአስተዳደሩ ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቀያስ ታፈሰ ገልጸዋል።
ከትላንትና ማታ ጀምሮ አጠቃላይ የከተማዋን ሰላም ከመረጋጋትና ሰላማዊ እንቅስቃሴ ከተማው የሚገባበት ስጭ ሁኔታ እንዲፈጠር ጸጥታውን የማስፈን ስራና የጸጥታ ስራዎች በተመለከተ የስራ ጊዜ መከላከያ ሰራዊት በበላይነት ተረክቦት የክልሉና የፌደራል ፖሊስን አቀናጀ መልኩ ስራ እንዲሰራ ነው የተወሰነው።
ትላንት ማምሻውን በመከላከያ ሚኒስቴር የምስራቅ እዝ ጠቅላይ መምሪያ ባወጣው መግለጫም በመልካም አስተዳደር ጉድለት ስም የህዝብ ሰላማዊ ኑሮ እየታወከ እንደሚገኝ፣ የመልካም አስተዳደር ጉድለት ግን የሚፈታው በአመፅና በነውጥ ሳይሆን በውይይት እንደሆነ ገልጾ በተቃውሞ እንቅስቃሴ የተሳተፉትን በህዝብ ላይ ለተፈጠረው ችግር ይቅርታ ጠይቀው የዘጉትን መንገድ እንዲከፍቱ አሳስቧል። የነዋሪዎቹ ችግር ከከተማ አስተዳደርና ከበላይ አካል ጋር በመወያየት የሚፈታ ነው ያለው የምስራቅ እዝ መግለጫ የትኛውንም ሁከትና ብጥብጥ እንዳይፈጠር አሳስቦ ይህ ባይሆንና ሁከትና ነውጥ እንፈጥራለን የሚል አካል ቢኖር ጸጥታውን ለማስከበር ለህግ የበላይነት መከበር ሲባል አስፈላጊውን እርምጃ የምንወስድ መሆኑን እንገልጻለን የሚል ጠንከር ያለ መግለጫ አውጥቶ ነበር። ዛሬ ጠዋትም በከተማዋ በመዘዋወር በድምጽ ማጉያ ይሄው ማሳሰቢያ በተደጋጋሚ ሲሰማ ነበር። ትላንትናና ከዚያ በፊት ተዘግተው የነበሩ መንገዶችና የንግድ ተቋማትን ተከፍተው ከተማዋ የተለመደ እንቅስቃሴዋን ዛሬ ጀምራለች። ከሶስት ቀን በፊት የእግዚአብሔር አብ ታቦት ሲገባ ምዕመናን ላይ ጥቃት ያደረሱና እንዲደርስ ያስተባበሩትን ጨምሮ 84 ሰዎች በቁጥጥር ስር መዋላቸውን አስተዳደሩ ገልጾ ነበር። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስ ቸኮል እንደዘገባው አመሰግናለሁ። የትግራይ ክልል ምክር ቤት በህዝብ ተወካዮች ምክር ቤት የወጣውንና የድንበርና የማንነት ጉዳዮች ኮሚሽን አዋጅ ተቃወመ። በምክር ቤቱ በዛሬው ውሎ የህዝብ ተወካዮች ምክር ቤት በቅርቡ ያጸደቀውን አዋጅ ህገ መንግስታዊ አይደለም ሲል ውሳኔ ማሳለፉን ጠቅሶ አለም ፍሳሐ ከመቀሌ ተከታዩን አድርሶናል።
የትግራይ ብሔራዊ ክልላዊ መንግስት ምክር ቤት እያካሄደው በሚገኝ 5ኛው ዘመን 14ኛው መደበኛ ጉባኤው ባለፈው በህዝብ ተወካዮች ምክር ቤት የጸደቀው የድንበርና የማንነት ጉዳዮች ኮሚሽን አዋጅ ህገ መንግስታዊ አይደለም በማለት በሙሉ ድምጽ ተቃውሞታል። ይህ ረቂቅ አዋጅ ህገ መንግስት የሚጋፋ በፌደራል መንግስት ጣልቃ ገብነት የክልሎች መስተዳድር መብት የሚቃረንና የፌደሬሽን ምክር ቤት ስልጣን የሚነጥቅ ነው ሲል ገልጿል። የፌደራል መንግስት የማንነት ጉዳዮችና የድንበር አስተዳደር አስፈልግቶ ያስቀመጠው ያለ ይህ ኮሚሽን መቋቋሙ ትርጉም እንደሌለው ገልጿል። ከዚህ በመነሳት የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ለመቃወም ምክንያት የሆኑትን 8 ነጥቦች አስቀምጠዋል። ከእነዚህ ውስጥ ህገ መንግስት በህጋዊ መንግስት አሻሻል ለህገ መንግስት ድንጋጌዎች በአዋጅ የሚሽር ነው፣ ለፌዴሬሽን ምክር ቤትና ለህገ መንግስት ጉዳዮች አጣሪ የተሰጠውን ኃላፊነት የሚነጥቅ ነው፣ በመንግስት አካላት መካከል ያለው የስልጣን ክፍል የሚያደፈርስ ነው የሚሉና ሌሎችንም ነጥቦች በያዘ ዝርዝር በማውጣት የፌዴሬሽን ምክር ቤት ለተፈጸመው የህገ መንግስት ጥሰት ትርጉም እንዲሰጥበት ጠይቀዋል። የኢትዮጵያ ብሔር ብሔረሰቦችና ህዝቦች፣ የክልል መንግስታትና የሚመለከታቸው መንግስታዊና መንግስታዊ ያልሆኑ ተቋማትን አዋጅን አስከትለው አደገኛ ውጤት በሚገባ ተገንዝበው በአስቸኳይ እንዲታረም ድርሻቸውን እንዲያበረክቱ ጥሪ አቅርበዋል። የትግራይ ብሔራዊ ክልላዊ መንግስት ስራ አስፈጻሚ በአዋጅ ላይ የተፈጸመውን የህገ መንግስት ጥሰት ጥያቄ ወደ ፌዴሬሽን ምክር ቤት እንዲያቀርብ የትግራይ ክልል ምክር ቤት ወስነዋል። ይህ በእንዲህ እንዳለ አዋጁ በህዝብ ተወካዮች ምክር ቤት ሲጸድ 33 የትግራይ ተወካዮችን የተቃወሙት ይታወቃል። ምክር ቤቱ ስብሰባው እየቀጠለ ነው። ለድምጽ የአሜሪካ ሬዲዮ አለም ፍስሐ ከመቀለ።
አለም ፍስሐንም ለዘገባው አመሰግናለሁ። አድማጮች፣ ይህ ዜና የሚተላለፍላችሁ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ነው። በአፍጋኒስታን የሚገኙት የአሜሪካ ወታደሮች ያቺን አገር ለቀው የሚወጡበት እቅድ ዙሪያ ዩናይት ስቴትስና የታሊባን ኃይሎች ሳይስማሙ አልቀሩም ሲሉ ለጉዳዩ ቅርበት ያላቸው ምንጮች ዛሬ ለአሜሪካ ድምጽ ገለጡ። በስምምነቱም ምንም አይነት ዓለም አቀፍ አሸባሪ ቡድን በአፍጋኒስታን ምድር መሽጎ ለአሜሪካም ሆነ ለሌላ የትኛውም አገር አደጋ ደቃኝ እንደማይሆን ወይም ያን ሊከስት የሚችል ሁኔታ እንደማይፈጠር ሸማቂ ቡድን ለዩናይት ስቴትስ ማረጋገጫ መስጠቱን እነኚሁ ምንጮች ጨምረው አስታውቀዋል። የስምምነት ለአንድ ሳምንታት ያህል ባልተቋረጠና ጥብቅ በሆነ የሁለቱ ወገኖች ዶሃ ኳታር ላይ ያደረጉትን ድርድር ተከትሎ የተገኘ ውጤት መሆኑንም አመልክተዋል። የዩናይት ስቴትስ መንግስት መከፈቱንና የስራ ኃላፊዎች ሰራተኞቻቸው ወደ መደበኛ የስራ ገበታቸው እንዲመለሱ እንዲያሳውቋቸው የአገሪቱ የስራ አመራርና የበጀት ቢሮ ትናንት ምሽት ላይ ለመንግስት ተቋማት ማስታወሻ በትኗል። መስሪያ ቤቶቹ ወዲያውና ስርዓት ባለው ሁኔታ እንዲከፈቱና ስራቸውንም እንዲቀጥሉ ነው ቢሮ ያሳስበው። በዩናይትድ ስቴትስ ታሪክ ውስጥ እጅግ የተራዘመው የሆነውና የተራዘመ የተሰኘው ለ35 ቀናት የዘለቀው የመንግስቱ መዘጋት እንዲያበቃ የሚያደርግ ትዕዛዝ ትናንት ያስተላለፉት ፕሬዚዳንት ትራምፕ ለሶስት ሳምንታት የሚሰራ በጀት ላይ ፈርመውም አጽድቀዋል። ይሁን እንጂ ይህ ጊዜያዊ የመንግስት መከፈት ፕሬዚዳንቱ በደቡብ ድንበራቸው ላይ ግንብ ወይም አጥር ለማቆም ለጠየቁት የ5.7 ቢሊዮን ዶላር ወጪ ተጨማሪ የድርድር ጊዜ ለመፍጠር አስበው የወሰዱት እርምጃ እንደሆነም ተናግረዋል። ከእንደራሴዎቹ ጋር የፈለጉትን የሚያስገኝላቸው አንዳች ድርድር ላይ ከፊታችን የካቲት 8 ካልደረሱ አንድም መንግስቱ ተመልሶ እንደሚዘጋ አለያም የአስቸኳይ ጊዜ አዋጅ በመላ አገሪቱ ላይ ለመጣል ህጋዊና ህገ መንግስታዊ ያሉትን ኃይላቸውን እንደሚጠቀሙም ትራምፕ አሳስበዋል ወይም አስጠንቅቀዋል። ብራዚል ውስጥ ከአንድ የማዕድን ማመንጫ አቅራቢያ ያለ ግድብ ተደርምሶ በሰዎች ላይ ባስከተለው አደጋ እስካሁን በተረጋገጠው 9 ሰዎች ሲገደሉ ሌሎች ቁጥራቸው 300 የሚደርስ የገቡበት ያለመታወቁን ባለስልጣናት ገለጡ። በደቡባዊ ምስራቃዊቱ ሚናስ ጄሪያስ ክፍለ ግዛት በምትገኘው ብሩማዲንሆ ከተማ አቅራቢያ የሚገኘው ይህ ግድብ የወንዝ ሙላት ባስከተለው ጎርፍ ሲደረመስ በስፍራው የነበሩ በርካታ ሰዎች አሁንም ድረስ መውጣት ተስኗቸው በጎርፉ እንደተከበቡ ሳይ መሆናቸውን ይፋ ያደረጉት የግዛቲቱ አገረ ገዢ ሮሚዮ ዜማ ሰዎችን በሕይወት የማዳኑ ጥረት ግን ተስፋው እየተመናመነ መሆኑን ተናግረዋል። 3 የአውሮፓ መንግስታት የቬኔዙዌላን የተቃዋሚ መሪ በመጪው 8 ቀናት ጊዜ ውስጥ በዚያች አገር ምርጫ ካልተካሄደ በአገሪቱ ፕሬዝዳንትነት የሚቀበሉ መሆኑን አስታወቁ። የስፓኝ ጠቅላይ ሚኒስትር ፔድሮ ሳንቼዝ፣ የፈረንሳዊ ጠቅላይ ሚኒስትር ኢማኑኤል ማክሮን ዋን ጉዳዮን በቬኔዙዌላ ፕሬዚዳንትነት እንደሚቀበሉም አመልክተዋል። ከዚያ ቀደም ዩናይትድ ስቴትስ ተመሳሳይ እርምጃ መውሰዷ ይታወቃል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቀዳሚው ዝግጅት እናልፋለን።
አሁን ተከታዩ በቅርቡ ባለፉት ትውልድ ኢትዮጵያዊ ነጋዴ የመብቶች ተሟጋችና የበጎ አድራጎት ሰው አቶ ሰለሞን በቀለ ህይወትና ስራ ላይ የተጠናከረ ልዩ ዘገባ ተከታይ ክፍል ነው። አቶ ሰለሞን በቀለ በ76 ዓመታቸው ያረፉት ባለፈው ታህሳስ 30/2011 ዓመተ ምህረት ነበር። በአቶ ሰለሞን ህይወት ታሪክ ላይ የቤተሰባቸውን አባላት፣ ጓደኞቻቸውንና በቅርብም በሩቅም የሚያውቋቸውን ያነጋገረው ሰለሞን አባቴ ያዘጋጀው ቅንብር የመጀመሪያው ክፍል በሳምንቱ አጋማሽ ላይ በኢትዮጵያውያን በአሜሪካ ክፍለ ጊዜ ቀርቧል። ታዲያ ለማስታወስ ያህል ሰለሞን ካለፈው ዝግጅቱ መለስ ብሎ ይጀምራል።
የዛሬ 52 ዓመት አንድ የ24 ዓመት ወጣት ከኢትዮጵያ ወጥቶ አሜሪካ ገባ። የጆርጂያ ግዛት ዋና ከተማ አትላንታ ደረሰና ኑሮውን ሊያጸና መሰረት ማኖር ጀመረ። በአትላንታ ከተማም የመጀመሪያው ኢትዮጵያዊ ፍልሰተኛ ሆነ። የዚህን ወጣት መጪ ዘመናት ከታህሳስ 1936 ዓመተ ምህረት እስከ ታህሳስ 30/2011 ዓመተ ምህረት ያሳለፈውን ወደዚህች ምድር ታህሳስ ሲገባ አብሮ ገብቶ ታህሳስ ሲወጣም አብሮ የወጣውን የአቶ ሰሎሞን በቀለን ሕይወት ከቤተሰብ፣ ከጓደኞች፣ ከሚያውቋቸው ጋር ተነጋግሬ ያወቅኩትን በመጠኑ ቀንጨብ አድርጌ አጫውታችኋለሁ። ከልጅነት እስከ ዕውቀት እጅግ በርካታና አንዳንዱ ማስደናቂ በሆነ ታሪክ የታጨቀውን የአቶ ሰለሞን በቀለን ሕይወት በመልአት ለመተረክ ምናልባት እርሳቸው በዚህች ምድር ላይ በሕይወት የቆዩበትን ያህል ዕድሜ ሊጠይቀኝ ስለሚችል እናንተም አትጠብቁ፣ እኔም አልሞክረውም። ሳይነገር ለቀረው ሁሉ ግን ይቅርታ ጠይቃለሁ።
ሰለሞን ዘጠነኛ ልጅ ነው። በአስተዳደጋችን መቼም በክረምት በክረምት በተለይ ትምህርት ቤት ሲዘጋ የአያት ቤት እንደምታውቀው ይናፍቃል እና የእህቶቻችን ልጆች ይመጣሉ። በርከት ብለን ነው ያደግ ነው። እንግዲህ ንፍሮ ይቀቀላል፣ ማታ ማታ በቆሎ ይጠበሳል። እሱን እየተሻማን ነው ያደግ ነው። ያኔ የነበረው ጨዋታ እንግዲህ ጢብ ጢብ የሚባል ቅጠል አስሮ አንድ እግር እንደው ጢብ እሱ ነበር፣ የብይ ነበር፣ ካርታ፣ እነኝ ነገሮች እየተጫወትን ነው እንግዲህ ያደግ ነው። ሰለሞን ከሌሎች የተለየ ባህሪ የለው፣ ግን ምንድነው ከሁሉ ጋር የሚግባባ ልጅ ነበረ። እንደ የከረረ ጸብ ፎርሻሃል ፎርሸሻል በሚል እንኳን አንዳንድ ጸብ ሲኖር የሰለሞን ጸብ አላስታውሰውም። በእውነት ለመናገር የእሱ እኩዮች እንግዲህ የሄቶች ልጆች አሉ። እኔን እንዳልኩት በአራት ዓመት ነው የሚበልጠኝ። በዛ መልክ ነው ስንተኛ ምንድ ብር ልብስ እየተጋፈፍን በዚህ መልኩ ነው። ሰለሞን እንደው ጥፋት አጥፍቶ የተቀጣበት ቀን አላስታውስም።
አጥፍቷል ተብሎ ይቀጣ የተባለ ጊዜ ታዲያ ብይኑም የመንግስት ፍርዱም የቅጣቶች ጣሪያ ሆነ።
ህግን አክባሪ ሰው ናቸው። ነገር ግን የኢህአዴግ አስተዳደር እንደ ኃጢአተኛ ቆጥሮ ባልተገኙበት የሞት ፍርድ ተፈርዶባቸው እሱም ሳይነሳላቸው በተፈላጊነት እያሉ ነው ከዚህ ዓለም በሞት የተለዩን።
ለመሆኑ ሰሎሞን በቀለ ያንን ያህል የሁከትና የአመፅ ሰው ነበሩ እንዴ? ወደ ሞት ቅጣት የሚያደርስ ያህል
አንድ ጊዜም ቢሆን በጦር በምናምን ነገር አይደለም የሚያምነው በሰላም የምንጣላበትን ነገር ጠረጴዛ ላይ ቁጭ ብለን ውሳኔ መወሰን አለብን ነው የሚለው። እኔም በዛ ነው የምስማማው።
ዋሽንግተን ዲሲ ላይ በዓለም ባንክ በምጣኔ ሀብት ባለሙያነት ያገለገሉትና አሁን ጡረታ ላይ የሚገኙት ዶክተር ስዩም ሰሎሞን አቶ ሰሎሞን በቀለን በቅርብና ከልጅነት አንስቶ ያውቋቸዋል። የቀጠለውን የጋራ ፖለቲካ እንቅስቃሴና ተሳትፏቸውንም በስፋት አጫውተውኛል። ገጸ ብዙ ሰው ሰሎሞን በቀለ እጆቻቸው፣ ሐሳባቸውና አካላቸውም ብዙ ቦታ አለ። የከበደውን ቀድመን አይተን ደግሞ ወደ ሰብአዊ፣ ማህበራዊ፣ የንግዱና የመሳሰሉ ብዙ እሴትና ዋጋ ያላቸው ተግባሮቻቸውን ዘልቃለን። አቶ ሰሎሞን በኢህአደግ አስተዳደርና በመብቶች አያያዙ ላይ የመረረ ቅሬታ ከነበራቸው ሰዎች አንዱ ነበሩ። በዚህም በተለያዩ ደረጃዎች በግልም ድጋፍ በማደራጀትም ሰፊ እንቅስቃሴ የነበራቸው ሰው እንደነበሩ ወዳጆቻቸውና ቤተሰቦቻቸው ይናገራሉ። የአቶ ሰሎሞን የዲሞክራሲና የፍትህ ጥማት የፖለቲካ እንቅስቃሴዎችን ያለመታከት ወደ መደገፍ ጠልቀው እንዲገቡ አድርጓቸዋል። አቶ ሰሎሞን በቀለ አነሳሳቸው ፖለቲካ አይደለም። ይልቅ የተዋጣላቸውና የተሳካላቸው ነጋዴ ናቸው፣ በጎ አድራጊም ናቸው። ይሁን እንጂ ወደ ፖለቲካ ድጋፉ ዓለም የገቡም ጊዜ ያሰቡትን ለማሳካት ያንኑ ያህል ብርቱ ነበሩ። ጓደኛቸውና ጓዳቸው ዶክተር ሲዩም እንደሚሉት ፖለቲካው ዓለም ውስጥ አብረው የገቡት አብረውም የዘለቁት ዶክተር ሲዩም ታሪኩን በስፋት አጫውተውኛል። ይህ ታሪክ ከሞላ ጎደል የአቶ ሰሎሞንና የጓደኞቻቸውን ማንነት የሚያንጸባርቅ ብቻ ሳይሆን የአንድ ወቅትን የኢትዮጵያ ታሪክም ይዘግባል።
እንግዲህ የኦትሬክ ሙከራችን ታሪክ ላይ የተቀመጠ ነው፣ የሚካድ ነገር አይደለም። ነገር ግን ወደድንም ጠላንም ያ ሁሉ ነገር ሆኖ ይሄውና እንግዲህ ዘንድሮ እንዳየነው እነ ዶክተር አብይ በጠመንጃ አይደለም አሁን ስልጣኑ ላይ የወጡት። ችግሩ ትልቅ መሆኑን ተመልክተው ሰላምን መፍጠሩ ያዋጣናል በማለት ነው። ይህ የሰለሞን በቀለ ማንትራ ነበር። በዚህ ነበር የምንሄደው። ይሄ ነው እንግዲህ እኛ ትግል የነበረው።
የፖለቲካ ተሳትፏቸው ታሪክ የሰራና ሰፊ እልህ አስጨራሽም እንደነበር የዶክተር ሲዩም ሰለሞን ትውስታ ይናገራል። አቶ ሰለሞን በቀለ በፖለቲካው ውስጥ እንደ ቀስቃሽም እንደ ደጋፊም ድንገት ገብተውበት ኖሩበት እንጂ ለፖለቲካ አልተወለዱም። ይልቅ እርሳቸው ደም ስጋና አጥንታቸው ንግድ 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 ነው። ከፍተኛ ትምህርታቸውን የጀመሩት በአዲስ አበባ ንግድ ሥራ ኮሌጅ ነው። ከዚያ በሥራ አመራር ተመረቁ። ወዲያውም ኢትዮጵያ አየር መንገድ ተቀጥረው በበረራ ክፍሉ ውስጥ ለሶስት ዓመታት አገለገሉ። ከዚያም ከፍተኛ ትምህርታቸውን ለመቀጠል ወደ አሜሪካ ዘልቀው ያሰቡትን አሳኩና ከክላርክ አትላንታ ዩኒቨርሲቲ በአውሮፓ የዘመን አቆጣጠር በ1971 ዓመተ ምህረት በንግድ ሥራ አመራር የመጀመሪያ ዲግሪያቸውን በከፍተኛ ማዕረግ ያዙ። ከዚያም ሁለት ያገለገሉ መኪኖችን በ2000 ዶላር ገዝተው የታክሲ አገልግሎት መስጠት ጀመሩና ከሁለት ዓመታት በኋላ የሎ ካብ የሚባል 5 ታክሲዎች የነበሩትን ኩባንያ ገዙ። በመጪዎቹ ሁለት ዓመታት ውስጥ የሎ ካብ ባለ 95 ታክሲ በአትላንታ ግዙፉ የታክሲ ኩባንያ ሆነ። እስከዛሬም ያንን ደረጃውን የነጠቀው የለም። ይሁን እንጂ አቶ ሰሎሞን ከታክሲ ሥራው ጋር የታክሲ የመድን ዋስትና መጀመር ከሌሎች የኢንሹራንስ ኩባንያዎች ብዝበዛ ያድናል የሚል እምነት አደረባቸውና ለራሳቸውም ለሌሎች ባለ ታክሲዎችም የተረፉ የመድን ዋስትና ሰጪ ሆኑ። ይህ ከሕይወት ከገንዘብ ከንብረት ጋር በቀጥታ የሚገናኝ ሥራቸው ታዲያ ሕግን ማወቅ እንዳለባቸው አስገነዘባቸውና ወደ ጆን ማርሻል ትምህርት ቤት ገብተው በሕግ ዶክትሬት ዲግሪያቸውን በ1983 ዓ.ም ተመረጡ ሰሩ በአውሮፓ የዘመን አቆጣጠር። ነጋዴ ለመሆን ነጋዴ ሆኖ መፈጠር ያስፈልጋል ብያለሁ ብዙ ሰው ይላል። አቶ ሰሎሞን በቀለ ግን ለዚህ የቆሙ የሕይወት ምስክር ይመስላሉ። የልጅነታቸውን ታሪክ አስተውሉ፣ እንዲያውም የሕፃንነት ልበል። አቶ መረድ ስለ አማሃ ደስታ ያጫውቱኝ እስኪ።
አማሃ ደስታ እንግዲህ በዛን ጊዜ ከነበሩት ትምህርት ቤቶች በጣም የተለየ ብዬ ነው የምገምተው። እንዴት ነው? ከክፍሎቹ በስተጀርባ ሰፊ ሜዳ አለ፣ ሰፊ ቦታ አለ። ያ ሰፊ ቦታ ለተማሪዎቹ 5x4 ወይም 6x3 የምትሆን መደብ እየተሸነሸነ ይሰጣል። በነገራችን ላይ አማሃ ደስታ በዛን ጊዜ የነበሩት ሊበልጡ ይችላሉ፣ ግን 12 የሚኒስቴር መስሪያ ቤቶች በአምሳያነት አማደሳ በተማሪዎች መካከል ነበረ። ማለት የውጭ ጉዳይ ሚኒስቴር ነበር፣ ጤና ጥበቃ ሚኒስቴር ነበር፣ የገንዘብ ሚኒስቴር ነበር። እነኝህ ሚኒስትሮች እና ተማሪዎች እየተወዳደሩ በግልጽ ንግግር እያደረጉ እየተወዳደሩ የእያንዳንዱ መስሪያ ቤት ኃላፊ የሆኑ ነበር።
እርስ በራሳችሁ ማለት አምሳያ የሆነ ተቋም መስረታችሁ ማለት ነው።
ተቋም እና ተማሪዎቹ የስራን ባህሪ እንዲለምዱ በሚል መልክ አቶ ብሻ በዛ ጽጌ ይባላሉ ዳይሬክተሩ። አሁን የጤና ጥበቃ ሚኒስትሩ ስራው ምንድን ነው? ጧት ጧት እንሰልፋለን ባንዲራ ለመስቀል። እንግዲህ ክፍል ከመግባታችን በፊት እያንዳንዱ ተማሪ በሰልፍ እየሄደ የጤና ጥበቃ ሚኒስትሩና ከእሱ ጋር ጓደኞቹ ሆነው የእያንዳንዳችን ጥፍር ዘርግተን እናሳያለን። ጥፍራችንን እዛ ውስጥ ቆሻሻ አለ፣ ያልተቆረጠ ጥፍር አለ፣ ያደገ ጥፍር አለ ካለን እንወጣለን። ራሳችን ቅጫምና ቅማል ይመረምራል። ኮሌታችን ያዩና የኮሌታችን እድፍ አለው የለውም እያሉ ይመረምራሉ። የጤና ጥበቃ ሚኒስቴር ስራ ይሄ ነው። የውጭ ጉዳይ ሚኒስቴር ደግሞ ከውጭ ትምህርት ቤቶች ጋራ ተማሪዎችን ማገናኘት። የግብርና ሚኒስቴር እንግዲህ ስንመጣ ግብርና ሚኒስቴር ነው ቅድም እንዳልኩት መደብ ያቺ መደብ ለሚፈልግ ተማሪ ሰጥቷል። እዛ መደብ ላይ የጓሮ አትክልት እንተክላለን።
የርሻ ጊዜ ማለት ነው።
አዎ፣ ጎመን፣ ካሮት፣ ቃሪያ፣ ቲማቲም፣ ጥቅል ጎመን እነኚህን ዘሮች ይሰጡናል። ያንን ዘራለን፣ እንኮተኩታለን፣ እናርማለን፣ እናጠጣለን። በሚደርስበት ጊዜ ያንን እየሰበሰብን ወስተን ሁላችንም ለየቤተሰቦቻችን ለወላጆቻችን ነው የምንሰጠው። ሰለሞን እንግዲህ ቀደም ብሎ ያቺን መደብ አለችው በዛች የሚያገኛትን ቲማቲም ቃሪያ የሚያመርታትን እየወሰደ ለማማ ይሰጣል። ለማማም እንግዲህ ገበያ ውስጥ ከሚሸጠው እጥፍ ዋጋ ልጅ ስለሆነ ለመርዳት እየተባለ ይሰጠዋል። አሁን ሲያጫውተኝ ሰለሞን አጠገቡ ኮሰስ ያለ መደብ ሲያገኝ ወይም በደንብ ያልተያዘ መደብ ሲያገኝ ወይም ገንዘብ የቸገረው ልጅ ተማሪ ካለ ተማሪ ገንዘብ የሚደላው ተማሪ የለም በእርግጥ ግን ገንዘብ የሚፈልግ ተማሪ ካለ ያንን መደብ ይገዛዋል። ሰለሞን ጎን ያለው የሚመራቅ ብሎ ያለው መደብ ይገዛል። ሌሎቻችን አንድ መደብ ሲኖረን ሰለሞን ሁለት ሶስት መደብ ቢኖረን ወስዶ የሚሸጠው ቲማቲም ቃሪያ ምን እሷ ነገረች። እንግዲህ እንደው ለዚህ ለግል ስራ ለቢዝነስ አእምሮ ውስጥ እንደው ቀር ተቀረጸበት ተጸነሰበት ምለው እንደው ወደኋላ ሄጄ ሳየው ከልጅነት ጀምሮ እንዲህ አይነት መንፈስ እንዲህ አይነት አላማ ነበረው ብዬ አስባለሁ።
የአቶ ሰለሞን በቀለ የድጋፍ እጆች እስከ በጎ አድራጎት ድርጅቶችና ግለሰቦችም ይዘልቃል። አቶ መረድ በቀለ አልፎ አልፎ ነካክተውልኛል። የኢትዮጵያን ባህልና ቅርስ በዋሽንግተን ዲሲ በሌሎችም የአሜሪካ ግዛቶች በካናዳና በአውሮፓም ላለፉት 3 አስርት ዓመታት ሲያስተዋውቅ ሲያከብር የኖረው የጣይቱ የባህል ማዕከል መስራችና መሪ ዓለም ፀሐይ ወዳጆ ስለ አቶ ሰለሞን በቀለ ተግባራት እኔም እማኝ ነኝ ብላኛለች።
ልክ ነህ እንዳልከው አንደኛ ነገር የዚህኛ የጣይቱ ባህልና ትምህርት ማዕከል አንድም ሙያተኛውን በማሰባሰብ በሌላ ደግሞ በገንዘብም ይሁን በሀብት አቅምና ጉልበት አላቸው የሚለውን ደግሞ በመለመን የሚታወቅ ድርጅት ነው። በዛ ሳቢያ ከአቶ ሰለሞንም ጋር በቅርብ እተዋወቅ ነበረ። ድርጅታችን ውስጥ የሚገርምህ እንዳንድ የግጥም አድማጭ ጤና ባለበት ሰዓት ሳያቋረጥ ይመጣ የነበረ ሰው ነው። በገንዘቡም በኩል ሲረዳን የነበረ ግለሰብ ነው። አቶ ሰለሞን የእኛን ብቻ ሳይሆን ህዝባዊ የሆኑ ድርጅቶችን አብያተ ክርስቲያናትን መሰል ተቋማትን በየጊዜው ገንዘቡን እያወጣ ጊዜውንም በዚሁ ጉዳይ እያዋለ ሲረዳ እንደነበረ በጣም እመሰክራለሁ በዋሽንግተን ዲሲ አካባቢ። ምክንያቱም የኔን ማህበር ብቻ ሳይሆን ሌሎች ጋር በመገኘት የሚያደርጋቸውን ነገሮች አስተውያለሁ። የእኛን ማዕከል ደግሞ በተመለከተ ቢሮ ውስጥ ዋሽንግተን ዲሲ እየጠራኝ በምን መልክ ማሳደግ ማጠንከር ይቻል ይሆን፣ በተለይ የጥበብና ባህልን በሚመለከት ወደ ምን ደረጃ ለማድረስ ይቻል ይሆን የሚል ነገር በእውነት ጊዜ ወስዶ ቢሮ ውስጥ አውጥቶኝ አማክሮኝ ያውቃል። እና አቶ ሰለሞን ምስክርነት ለመስጠት በጣም የሚያስገድዱኝ ሁለት ሶስት ቁም ነገሮች አሉ። አንዱ በአትላንታ ከተማ በነበረበት ጊዜ በጣም ከአነስተኛ የገቢ መጠን በመነሳት ሀሳቡ ትልቅ ስለነበረ ትምህርት ቤት ሄዶም በተማረው ትምህርትና ግን ከትምህርት ቤት በላይ ደግሞ እንዳልኩት ጀማሪነት ለምንም ነገር አስቸጋሪ ነው። ለክፉ ነገር እንኳን ላውለው ብትል ጀማሪ ስትሆን በቂ ጥፋት ላጥፋ ስትል ላታጠፋ ትችላለህ። የምትኮርጀው ከፊትህ ያለ ሰው ከሌለ በቀር እንኳንስ ለልማትና ለእድገት ማለት ነው። በአትላንታ ከኢትዮጵያውያኖቹ የመጀመሪያው ከዛም አልፎ በጥቁሮች ደረጃ የመጀመሪያው ሚሊዮነር የሆነበት ምክንያቱ በንግድ ዓለም 2 ታክሲዎችን ይዞ ጀመረ ነው የሚባለው። ከዛ በኋላ የታክሲው ንግድ ሳይሆን የታክሲ ኢንሹራንሱ ነው ተገቢው መንገድና የማደጊያው መስመር በሚል የመጀመሪያው ሰው ነው የታክሲ ኢንሹራንስ ድርጅት አቋቁሞ ለእንዲህ አይነት ምርታ ሀብት የበቃው ማለት ነው። ይሄ አስደናቂ። ከዛ በኋላ ብዙ ኢትዮጵያውያኖች ያንን መንገድ ተከተሉ፣ ብዙዎቹም ውጤታማ ሆኑ። ግን የጀመረው ሰው ነው ቢከስርም ቢወድቅም ሊደርስበት የሚችለው ችግር ኃይለኛ ሊሆን ይችል የነበረውና በጀማሪነቱ በዚህም ማለሚያው እንደምታውቀው በምንም ነገር አንድን ነገር ስትጀምረው ያለ የጀማሪነት ወይም የምሳሌነት ቦታው ነው ሊከብደው እና በዛ ደረጃው ብዙ ይደነቃል፣ ይነገርለታል። ያንን በሚመለከት የኢትዮጵያ ደስታ የተባለው ሬስቶራንት በአትላንታ አሸናፊ የሙዚቃና የቲያትር ደግሞ ፕሮሞተር ነበር። በጣም እሱም ቅርብ ቅርብ አብሮ የሚሰራ ነው። እንደው ጋይ ሰለሞን በህይወት እያለ ኦነር ማድረግ አለብኝ ብሎ እኔንም በኤምሲነት ጋብዞኝ ስለነበር እኔም አስቴር አወቀም የምንሳተፍበት መድረክ ነበር። አምና ነው ሴፕተምበር 10ኛ ዓመቱን ሲያከብር በሜሩ ተሸላሚ እንዲሆን አረጋው ማለት ነው። በሱ ተነስተን ነው ብዙዎቻችን ኢትዮጵያ ንግድ በአትላንታ ውስጥ እንዲውጤታማ የሆነው በሚል ማለት ነው። ያንድ ዘርፉ ነው እንግዲህ። ሌላው ደግሞ በኢትዮጵያ የትግል ውጤት ዛሬ ኢትዮጵያ እዚህ ያለችበት ሁኔታ ላይ ምናየው ዛሬ ያ ምርር ብሎን አስከፍቶን የ27 አመት የዘርና የጎሳ ፖለቲካ ነው በሀገራችን ሲካሄድ የነበረው ብለን አዝነን ሁላችንም በየፊናችን ስንታገለው የነበረበትን ትግል አንድም እንደነ መድን ድርጅትና ኢደፓን በጋራ አብራችሁ መታገል አለባችሁ በሚል ኬንያ ድረስ ጠርቶ ገንዘቡንም ጊዜውንም አጥፍቶ አብረው እንዲዋሃዱ ለማድረግ ያደረገው ጥረት። እኔ ግን የነበርኩበትና መመሰክርበት ደግሞ ቅንጅት የጋራ መድረክ ከመፍጠሩና ከመጠናከሩ በፊት ከኔ ጋር አንድ አራት ሰዎች ላነጋግራችሁ ፈልጋለሁ እያለ በተናጠል ኮንቪንስ ለማድረግ ሞክሮ እንዲህ አይነት ፈንድሬዚንግ ማድረግ አለብን። የገንዘብ አቅሙ ከኖረ ድርጅቶች በኢትዮጵያ ውስጥ እስከ ወረዳ ድረስ ወርደው መታገልና ገበሬውን ሁሉ ማነሳሳት አለባቸው በሚል ካማከራቸው አንዷ ሰው ነበርኩኝ። እና የመጀመሪያ ሀሳቡ እንደው መላውን የኢትዮጵያን ህዝብና ገበሬ አንዳንድ ቲሸርት እንኳን እኮ ብናለብሰው አንድ ቀን አጥለቅለቀን ኢትዮጵያን ማደር እንችላለን በሚል ያንን ደግሞ እኔ ሸፍናለሁ በሚል ነው እንደውም በጣም ስሜታዊ ሆነው እንትን ብሎ የተነሳው። ከዛ በኋላ ግን ዶክተር ብርሃኑ ነጋን ጋብዞ ከነ ዶክተር ብርሃኑ ነጋ ጋር ምንድን ነው ወደ ታች ለመውረድ ድርጅቱ ተጠናክሮ አንድ ሆኖ ኢትዮጵያ ውስጥ ከፍተኛ ቅስቀሳ ለማድረግ በጀታችሁን ስሩ መዋቅሩ ይሰራ በሚል የድጋፍ እንትኑን እያደረገ በኋላ ላይ እንዳልኩ ቅንጅት ተጠናከረ። እነሱም በጣም ትልልቅ አስተዋጽኦ አደረጉ። ኢትዮጵያ ውስጥ ያለው ቅስቀሳ ተጠናከረ። የድርጅቱ መዋቅር ከአዲስ አበባ ከተማ አልፎ ወደ ሌላ ቦታ እንዲወርድ ተደረገ። የገንዘብ ችግር እንዳይኖራቸው መቼም እኔ አንድ አራት ስቴት ከጋሽ ሰለሞን ጋር ሄጄ በነጠላ ሳይቀር ባበሻ ቀሚስ እየዞርን አዳራሽ ውስጥ ፍራንክ የተሰበሰበው ከምሬ ነው። በዛ ላይ ማች አረጋለሁ የሚል ሀሳብ ነበረው ጋሽ ሰለሞን። 5000 ከሰጣችሁን 5000 እሰጣለሁ እያለ ህዝቡ በፉክክር በፍቅር ለእንቢተኝነትና ለዛ ትልቅ አስተዋጽኦ ትልቅ ድርሻ ነበረው።
ጓደኛቸው ዶክተር ስዩም ሰለሞን እንደሚሉት ሁሉ ወንድማቸው አቶ መርዕድ በቀለም ሰለሞን ሰው ይወዳል፣ ያ መውደዱም ከአትላንታ ወደ ዋሽንግተን ሳበው ብለውኛል።
ሰለሞን በባህሪው ተፈጥሮ ሰው ይወዳል። ቤቱ ሙሉ ነው። እዚህም ዲሲም በጣም ሙሉን እና በየሳምንቱ መጨረሻ ቤተሰብ ተሰብስቦ እሱ ቤት መብላት ነው፣ መጠጣት፣ መጫወት ነው። በአንዳንድ ጉዳይ ደግሞ ዲሲ ሲሄድ ደግሞ ዲሲ ደግሞ የድሮ ወዳጆችን ያገኛል። ከእነሱ ጋርም እንደዚሁ ጥሩ ጊዜ አሳልፎ ይመጣል። ይሄ መመላለስ ነገር መጣ እና ሲመጣ አንድም እዛ አካባቢ በጣም የቅርብ የሆኑ የጥንት ወዳጆቹ እንደዚህ ያገኛል፣ ጥሩ ጊዜ ይኖራል። ሁለተኛ ደረጃ ሲያየው ይህንን የአትላንታውን ቢዝነስ እዛም አካባቢ እንደ ሊበለጽግ የሚችል ገና ያልተቆረቆረ እምቅ የቢዝነስ አጋጣሚ እንዳለ ተገነዘበ እና በዚህ የተነሳ ይሄን ነገር እዛም እኮ ባደርገው ጥሩ ነው በሚል ቅርንጫፍ እዛ ከፈተ። በዛ የተነሳ ነው ሁለቱ ነገሮች ናቸው የሳቡት ብዬ ነው የምገምተው።
አቶ መርዕድ ስለ ወንድማቸው ጓደኞች ሲያወሩ ያ ስብስባቸው ምን ያህል ሕይወት እንደነበረው ማስተዋል አይከብድም። የአቶ ሰለሞን በቀለ እጆች ከአብያተ ክርስቲያናቱና ከተጠቀሱት ወገኔ እና ኢትዮጵያ ውስጥም ሜሪጆይ ሌላም ዘልቀዋል። ንግድ አዘል ሐሳብ ጸንሶ ድህነትን በንግድ ለመዋጋት የሕዝብ አክሲዮን የሚል ትልም ሰንቆ ከተነሳው ጥበብ ኢትዮጵያ መስራቾችና መሪዎች አንዱ የሆኑትን አቶ አድማሱ አስካበን ወደ አዲስ አበባ ደውዬ አግኝቻቸዋለሁ።
ልክ ታሪካዊ ቁም ነገሮችን ልንገርህ። ከሄደ በኋላ እኔ ከአዲስ አበባ ያደረግናቸው አንዱ የጋራ ህልማችን የሆነው የጥበብ ኢትዮጵያ የተሰኘው ፕሮጀክት ነው። በጥበብ ኢትዮጵያ ሲስተም መሰረት ሁሉም ኢትዮጵያዊ የያቅበል እንድትል ነው የሚለው አዲስ ኢትዮጵያዊ ሀሳባችን የጋራ ሀሳባችን ነበር። እንደ ኤሌክት አቆጣጠር በ2000 ዓ.ም ይህንን አዲስ ሀሳብ ይዤ የዓለም ባንክ ለፈጠር ሀሳብ ውድድር በጋበዘኝ መሰረት የፈጠር ሀሳብን ይዤ ወደ ዋሽንግተን መጥቼ አንድ ወር ሙሉ ያስተናገደኝና ውድድሩን እንዳሸንፍ ከጎኔ ቆሞ ብዙ ረድቶኛል። ቤተመንግስት እንደሚመስለው ቤቱ ለአንድ ወር አስተናግደኛል። ኢትዮጵያ ምክዬ ውድድሩን ማሸነፍ እያለሁ ውጤቱንም ሰለሞን በራሱ በመቅጠርና በመደሰት በመኖሪያ ቤቱ ታላቅ ድግስ አዘጋጅተው ታዋቂ ኢትዮጵያኖችን በመጋበዝ አስተዋውቀውኛል። ሌላው ትልቁ ቁም ነገር በዚሁ በጥበብ ኢትዮጵያ ሲስተም መሰረት ጥበብ አክሲዮን ማህበር የተሰኘ የአምቡላንስ የንግድ ድርጅት ለአዲስ አበባ ጎዳና ልጆች ለማቋቋም ፕሮጀክት አቅርቤለት በጊዜው 100,000 ሽልማቸው ሽራቸውን ገብቶላቸዋል። ከጤና ጥበቃ ሚኒስቴር በኩል ችግር ስለገጠመ የአምቡላንስ ምድሳውን እስካሁን መጀመር አልቻለም።
አቶ ሰሎሞን በቀለ በመላ ቤተሰብ ደረጃም እጅግ የተወደዱ እጅግም ጠቃሚ የነበሩ ሰው ናቸው። የእህታቸው ልጅ ወይዘሮ አልታየ ወርቅ ዘውዱ ተናግረው አያቆሙም።
ወሬ ምናምን አይወድም፣ ፈቲ ነገሮች አይወድም። Very generous, very confident.
ቸርና በራሳቸው የሚተማመኑ ሰው ነው።
በራሱ የሚተማመን ሰው ነው። በቃ የቤተሰብ አርአያ። ቤተሰቦቻችን የእሱ ቤተሰብ ውስጥ አለመኖር በጣም በጣም ነው የሚጎዳ። እሱ በመሀላችን አለመኖሩ ሳስበው በቃ በጣም ነው ጭር የሚለኝ።
ፕሮፌሰር ካሳ ዳርጌ በፔንሲልቬኒያ ስቴት ዩኒቨርሲቲ የራዲዮሎጂ ፕሮፌሰር፣ በአዲስ አበባ ዩኒቨርሲቲ የክብር ፕሮፌሰር፣ በፊላደልፊያ የሕፃናት ሆስፒታል የራዲዮሎጂ ክፍል ዳይሬክተር አቶ ሰሎሞን ያሳደጓቸው የእህታቸው ልጅ ባለቤት ናቸው። በተለይ ባለፉት ሦስት ዓመታት አልተለዩአቸውም። እርሳቸው ከነገሩኝ ታሪክ ሁሉ አንዱን ላካፍላቸው።
በጣም የሚገርም ታሪክ አለ። ጓደኛዬ በነበረችበት ጊዜ ባለቤቴ ለመጀመሪያ ጊዜ አያቴ ጋር ወስጄ፣ አያቴ ወይዘሮ ተሰሜ ካሳ ይባላሉ፣ ያኔ ሳስተዋውቃት እንደ ድሮ ልምድ የማ ቤተሰብ ናት ብላ ሁለታችን ፊት ትጠይቃለች። እሷም እንደዚህ እንደዚህ ቤተሰብ ነው ስትል ዞር ትልና ወደ እኔ ምን ትላለች? እሱማ እሳ ያለው ቤት ነው አለችኝ። እሳ ምንድን ነው ብዬ ጠየቅኳት። እሱ እሳ ብለው የሚያስቡ ቤተሰቦች ናቸው ብላለች። እና ከዛ በኋላ አና ጋር ከተገባም በኋላ ሰለሞንም ሳውቅ እውነትም የእሳ ቁንጮ ሆኖ አገኘሁት። እሷ ያለችው እውነትም ትክክል ነበር።
ወይዘሮ ሉላ ዳይቸሩ አትላንታ ከተማ ውስጥ ከኢትዮጵያውያን የተወለዱ የመጀመሪያይቱ ሰው ናቸው። ያሳደጓቸው አኩኮ እያሉ የሚጠሯቸው አቶ ሰሎሞን በቀለ ናቸው።
እኔ እንደ አባቴ ነበር፣ አጎቴ ነው። የእናቴ ወንድም ሲወለድ እዚህ ነበር ነው አሳደገኝ። በቃ የእሱ ስራ መቀጠል አለብን። እሱ ስንት ሰው አግዟል፣ ስንት ሰው ደግሞ አፉን ሳይከፍት ስንት ስራ ሰርቷል። እኛ ያላወቅንበት ግን ሰው ሲነግርህ ደግሞ እንደዚህ አድርጎልኛል ለእናቴ ለአባቴ እና በቢዝነስ አሪፍ ፐርሰናሊ እንደ ጓደኛ ክሎስ ነበር። ሂ ሄልፕስ ፒፕል። በቃ እንደሱ መሆን ፈልጋለሁ።
ይህንን ቃለ ምልልስ ከአቶ ሰሎሞን የህይወት ዘመንም የአርብ ጓደኞችም አንዱ ከሆኑት ከዶክተር ስዩም ሰሎሞን ጋር ሳደርግ እለቱ አርብ ነበር።
ዛሬ ማታ እንገናኛለን፣ የፍራይዴ ግሩፕ እንገናኛለን። እርታ እና ቢያንስ በወር አንድ ጊዜ ሰለሞን መታሰቢያ ብለን አርባ አርባ እንገናኛለን። የምንገናኘውም ወንበሩ ማትነካም ቁጭ ትልለታለች እና የተወልንን ውለታ ማለት ሌጋሲ ያንን ምንጊዜም እንደ መብራት አድርገን እኛም እንደ ሰለሞን እንድንሆን ማስታወሻ ይሆነናል በማለት የፍራይዴ ግሩፕ አይሞትም ይቀጥላል ብለን ተስማምተናል። ዛሬ ማታ እንገናኛለን።
ወንድማቸው አቶ መርዕድ በቀለ የንግግራቸው ሁሉ መጨረሻ አንድ አጭር አረፍተ ነገር ሆነ።
ሰለሞን መልካም ወንድም ነበር።
አድማጮች የአቶ ሰለሞን በቀለን ህይወትና ስራ የሚመለከተው ቅንብር ሙሉ ዝግጅት በድረገጻችንና በፌስቡክ ገጻችን ላይ ታገኙታላችሁ። አሁን ወደ ቀዳሚው የምሽቱ አዝናኛችሁ የሙዚቃ ቃና የመግቢያው ሙዚቃ ሳያሳብቅ አልቀረም። ደስ ሰሞኑን በተከታታይ የቅዳሜ ዝግጅቶች እኔ የመራው የሙዚቃ ቃና እየመጣ ምን ይዝሃል የሚለውን ጥያቄ ደጋግሜ ነው የምጠይቀው። ዛሬም ያን ጥያቄ ላነሳ ሰዓቱ ደርሷል። ለዛሬስ ለቅዳሜ ምሽት የሙዚቃ ቃና ምን ሰንቀዋል?
ተስማምተኛል ሊልመድብን። በነገራችን ላይ እንኳን ደስ አለህ። ያው ትናንትና
መንግስት
ተከፍቷል። ሁለቱም ፕሬዝዳንቱም ምክር ቤቱም ተስማምተው መንግስት ተከፍቷል። እንኳን ደስ አለህ።
እንኳን አብሮ ደስ ያለን። የመንግስት መስሪያ ቤቶች በከፊል ተዘግተው ነበር፣ ደሞዝ አይከፈልም ነበር። እንግዲህ አሁን ገንዘብ እየተከፈሉ መስራት ሊጀምር ነው። የመንግስት መስሪያ ቤቶች ተከፍተዋል። እርግጥ ነው
ትክክል። ቅዳሜ ወደዚህ ስንመጣ እዚህ በሙዚየም ጋር ያቋረጥ ነበር መጣው ተዘጋግተው ነበር። ዛሬ ትንሽ ደመቅ ብለዋል። ቸው መንግስት መከፈቱን ያበስራሉ ሙዚየሞቹ። እንግዲህ ወደ ሙዚቃችን ስንገባ በዛሬው የሙዚቃ ቃና ፕሮግራም የተለያዩ ዜማዎችን ነው ይዤ የምቀርበው። ሬጌ፣ ካንትሪ፣ ሶል፣ ሂፕ ሆፕ፣ ጊዜ በቃኝን ሁሉንም ለማጠቃለል ሞክራለሁ።
የዛሬ ምሽት የሙዚቃ አዝናኛችሁ ደሳሌ መኮንን በኔ ጣሉት ምሽቱን ብለዋል። ለየት ያለ ሙዚቃ ድግስ እንደሚጠብቃችሁ መገመት ይችላል። ደሳሌ መድረኩን ተረከብ።
አመሰግናለሁ አሉላ። ሰላም ሰላም ሰላም። ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች፣ እንደምንሰነበታችሁ እንደምናመሻችሁ። ሳምንታዊ ክብር ሰላምታዬ ከዚህ ከስቱዲዮ 14 ይደረሳችሁ። በመጀመሪያ የዛሬው ፕሮግራማችንን የምንጀምረው ሃፒ በተሰኘው በፋሬል ዊሊያም ዜማ ይሆናል። እነሆ I'm happy. Come along if you feel like a room without. ሃፒ በተሰኘው በፋሬል ዊሊያምስ የማነው የምሽት ፕሮግራማችንን የጀመርነው በድጋሚ ሳምንታዊ የክብር ሰላምታ ይድረሳችሁ። እለቱን በድጋሚ ለማስታወስ ለተቀዳሜ ጥር 18 2015 ሲሆን በኢትዮጵያ ነው አቆጣጠር፣ በአውሮፓውያኑ ደግሞ ጥር 26 2019 ዓመተ ምህረት ላይ እንገኛለን። እንደ አውሮፓውያን አቆጣጠር በዛሬቷ ቀን ከተከናወኑት አበይት ታሪካዊ ዋና ዋና ክንውኖች መካከል በ1980 በዛሬቷ ቀን ነው እስራኤልና ግብጽ የዲፕሎማቲክ ግንኙነት የተፈራረሙት። በ1991 የሶማሌ ፕሬዝዳንት የነበሩት መሐመድ ዚያድ ባሬ ከስልጣናቸው ተወግደው በመትካቸው አሊ ማሃዲ ስልጣን የያዙ። በ2001 በህንድ የደረሰ የመሬት መንቀጥቀጥ ከ13000 በላይ የሚጠጉ የሰዎችን ህይወት ሲያጠፋ ከ166000 በላይ የሚሆኑ ሰዎችን አቁስሏል። እንግዲህ ዛሬቷ ቀን በታሪኳ አስመዝግባ ካሳለፈቻቸው ታሪካዊ ክንውኖች መካከል በጥቂቶቹ እነዚህ ሲሆኑ፣ በዛሬዋ ቀን ተወልደው ልደታቸውን ከሚያከብሩ የዓለማችን ታዋቂ ሰዎች መካከል ታዋቂዋ ድምጻዊ አኒታ ቤከር ትገኝበታለች። 61 ዓመቷ ዛሬ። የዛሬቷን ቀን ተጋርታችሁ ከዚቹ ታዋቂ ድምጻዊ ጋር ልደታችሁን የምታከብሩ አድማጮቻችን ካላችሁ መልካም ልደት ያልኩ ከአኒታ ምርጥ ዜማዎች መካከል ማይ ኤቭሪቲንግ የተሰኘውን ዜማዋን እጋብዛችኋለሁ። The moon at night, I got your arms around me, everything's alright. Holding you tight is how I like to spend the rest of my life. Feel the warm breeze blowing down through the trees. I got your love beside me, child, that's all I need. My heart and soul is wide open to you. Nobody but you, sweet baby. No one but you. Yeah, gotta know that I want you, baby. Gotta know that I need you, darling. I just wanna say you're my everything. Like in all the songs I sing, the happiness and joy you bring. I just wanna say you're my. Forever love.
አኒታ ቤከር ምርጥ ዜማዎች መካከል ማይ ኤቭሪቲንግ የተሰኘውን ዜማ ነበር ያደመጥነው። አኒታ ቤከር በአርኤንቢ እና በሶል ዜማዎች የታወቀች ድምጻዊ ነች። ቀጥለን በእናደምጣው ስዊት ላቭ በተሰኘው ዜማ የግራሚ አሸናፊ ሆናበታለች። በዛሬው አቀል ድፋን የምታከብረውን የታዋቂዋን ድምጻዊ የአኒታ ቤከርን ስዊት ላቭ የተሰኘውን ዜማዋን ነበር ያደመጥነው። ዜማው እንደ አውሮፓውያን አቆጣጠር በ1986 ከዛሬ 33 ዓመት በፊት መሆኑ ነው። ራፕቸር በተሰኘው የአኒታ ቤከር ሁለተኛ አልበም ውስጥ የተካተተ ሲሆን በዚህ ዜማ ግራሚም አሸንፋበታለች። እስቲ በመቀጠል ሌላ ተጨማሪ ምርጥ የአኒታን ዜማ ልጋብዛችሁና ወደ ሌሎች ዜማዎች እወስዳችኋለሁ። በቅድሚያ ግን Rhythm of Nation, Anita Baker. You know this whole world is just spinning around and around. And, you know sometimes it just spins too fast and you not only lose your balance but you lose your rhythm. And it's at times like these that you just need to stop and not only find your way again, but find your own rhythm, because life has a rhythm, and Mother Nature has a rhythm, and love, oh yes, love has a rhythm.
Oh,
በዛሬው ቀን 61ኛ ዓመቷን የምታከብረውን ሪትም ኦፍ ኔሽን የተሰኘውን የአኒታ ቤከርን ዜማ ነበር ያደመጥነው። የተከበራችሁ ሙዚቃ ቀን አድማጮች፣ በመቀጠል ደግሞ ቲንክ አውት ላውድ የተሰኘውን የኤድ ሸረንን ዜማ አሰማችኋለሁ።
When your legs don't work like they used to before, and I can't sweep you off of your feet, will your mouth still remember the taste of my love? Will your eyes still smile from your cheeks? Darling, I will be loving you till we're 70. Baby, my heart could still fall at heart at 23. And I'm thinking about how people fall in love in mysterious ways. Maybe just the touch of a hand. Well, me, I fall in love with you every single day. And I just wanna tell you I am. So honey, now take me into your loving arms. Kiss me under the light of a thousand stars. Place your head on my beating heart. I'm thinking out loud. Maybe we found love right where we are.
When my hair's all but gone and my memory fades, maybe we found love right where we are. Or maybe we found love right where we are. And we found love right where we are.
ያደመጥነው Thinking Out Loud የተሰኘውን የኤድ ሸረንን ዜማ ሲሆን፣ በመቀጠል ደግሞ የተከበራቸው ሙዚቃ ቀን አድማጮች ለዛሬ የተመደብልኝ ሰዓት ወደ መገባደዱ እየተቃረበ ነው። አብራችሁ በመቆየታችሁ እያመሰገንኩኝ በሌዲ ጋጋ ባድ ሮማንስ በተሰኘው ዜማዋ ሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በእኔ በኩል ቻው። Drama with a touch of your hair, hey! I want your leather dirty.
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ 3 ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ነኝ። ከአቀናባሪ ብርሃን ኃይሉ ጋር በዚሁ ሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ የራዲዮ መጽሔት ከልዩ ልዩ ቅንብሮች ጋር ይጠብቃችኋል። 3 ሰዓት ላይ ቀጠሯችሁ ከራዲዮ መጽሔት ጋር ይሁን። ሰላም፣ ደህና እደሩ።